የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ መስከረም 4 2011 ዓመተ ምህረት ፕሮግራማችን ጀመረ።
ሁሌም የሚቀድመውን የዓለም ዜና አሰምተን ከዚያ በተጨማሪ ወቅታዊ ዘገባዎች እንዲሁ ለምሳሌ ነገ አዲስ አበባ የሚገባው የኦነግ አቀባበልን በተመለከተ በወጣቶች መካከል የተነሳውን ግጭት የሚመለከት ዘገባ እየጠበቅን ነው። በሰላም ጥሪው መሰረት ወደ አገር የሚገቡ የፖለቲካ ፓርቲዎች ወይም ድርጅቶች አቀባበልም ስነ ስርዓት አለን። ሌሎች ዘገባዎችም አብረው ይሰማሉ በዛሬው ፕሮግራም።
ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን።
አርብ መስከረም 4 2011 ዓ ም ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን።
መልካም ምሽት። አሁን የዓለም ዜናው ይቀጥላል።
የቀድሞውን የሶማሌ ክልል ፕሬዚደንት ጨምሮ በአራት የክልሉ ባለስልጣኖች ላይ ፖሊስ የጀመረውን ምርመራ በሚቀጥሉት 14 ቀናት አጠናቆ እንዲያቀርብ ፍርድ ቤት አዟል። የተጠርጣሪዎች ሰብአዊ መብቶች እንዳይጣሱም አስጠንቅቋል። ተጠርጣሪዎቹ የጠየቁትን የዋስ መብት ግን ፍርድ ቤቱ አልፈቀደም። በመጽሔት ክፍለ ጊዜ ዘገባ ይታከልበታል።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ዛሬ የኢትዮጵያ አማራ ክልላዊ መንግስት ልዑካንን አድሃሎ ከተማ ላይ ተቀብለው አነጋገሩ። በአማራ ክልል ምክር ቤት አፈ ጉባኤ በወይዘሮ ወርቅ ሰው ማሞ የተመሩት ልዑካን ወደ ኤርትራ የተጓዙት በሀገራቸውና በኤርትራ መካከል ለተደረሰው የሰላም ስምምነት አድናቆታቸውን ለመግለጽና ለተግባራዊነቱም የበኩላቸውን አስተዋጽኦ ለማድረግ መሆኑን አመልክተዋል። በጉብኝቱ የአማራ ክልል ምክር ቤት አባላት፣ የሃይማኖት መሪዎች፣ የወጣቶችና የሴቶች ተወካዮች እንዲሁም ነጋዴዎች ተካፍለዋል።
ዚምባብዌ ወደ 30 የሚጠጉ ዜጎቿን እስካሁን የገደለባትን የኮሌራ ወረርሽኝ በአፋጣኝ በቁጥጥር ስር እንደምታውል ተስፋ እናደርጋለን ብሏል የተባበሩት መንግስታት ድርጅት። ኮለምበስ ማቡንጋ ከሐራሬ ያጠናቀረው ዘገባ አለ፣ ሶሎሞን ክፍሌ ያቀርባል።
በሀገሪቱ የጤና ጥበቃ ሚኒስቴር መግለጫ መሠረት ከኮሌራ ጋር በተያያዘ ዚምባብዌ ውስጥ የሞቱት ሰዎች ቁጥር ወደ 28 ከፍ ብሏል። ከ4000 በላይ ሰዎች ደግሞ መታመማቸው ተዘግቧል። የችግሩ እምብርት ደግሞ ዋና ከተማዋ ሐራሬ ናት። በቀን ከ400 እስከ 700 ሰዎች በበሽታው ይያዛሉ ተብሏል። የዩኒሴፍ ምክትል ኃላፊው አሚና መሐመድ ሲናገሩ ወትሮ ለህሙማን ይሰጥ የነበረው የኮሌራ መድኃኒት አሁን ባለመስራቱ ሐኪሞች እየተጠቀሙ ያሉት ዩኒሴፍ በሁለተኛና ሦስተኛ አማራጭ የያዛቸው መድኃኒቶች ነው። ወረርሽኙን መቆጣጠር የሚቻለው ደግሞ ሕዝቡ በየቤቱ መሠረታዊ የጤና አጠባበቅ ሥርዓቶችን ከተከተለ ነው ሲሉ ያስረዳሉ።
This is an outbreak, and at the beginning it's not easy to bring everyone together, but I think we have all rallied behind and things are
ይሄ ወረርሽኝ ነው። እንደጀመረ ሁሉን አስተባብሮ በአንድነት ማምጣት ቀላል አይደለም። አሁን ግን ሁሉም ተባብሮ እየሰራ በመሆኑ ነገሮች የተሻሻሉ ይመስለኛል። እያረጋጋን ነው። ለዚህም ደስተኛ ነን። ከዚህም የተሻለ ማድረግ ይቻላል። የዚምባብዌ ጤና ጥበቃ ሚኒስቴር ከዓለም የጤና ድርጅትና ከኛ ጋር እንዲሁም በህብረት እየሰራ መሆኑ አስደሳች ነው። ድንበር የለሽ ሐኪሞችም ተመስጋኝ ስራ እያከናወነ ይገኛል።
በሌላ በኩል ያለፈውን ምርጫ ውጤት ተጭበርብሯል ለሚሉ ተቃዋሚዎች የፕሬዝደንት ምንጋጓ መንግስት እርካሽ ፖለቲካ ሲል ለሰጠው አስተያየት ማብራሪያ ተጠይቆ መልስ ለመስጠት ፈቃደኛ ሳይሆን ቀርቷል። ተቺዎች መንግስት ንጹህ የመጠጥ ውሃ ማቅረብ አልቻለም፣ በከተማይቱ በየቦታው የተዘጉ የውሃ መተላለፊያ ቦዮችን ጉዳይ ቸል ብሏል ሲሉ ያስረዳሉ።
የፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻ ሊቀመንበር የነበሩት ፖል ማናፎርት በተመሠረቱባቸው ክሶች ወንጀሉን ፈጽሜያለሁ ብለው ቃላቸውን ሊሰጡ ዛሬ አርብ ከልዩ አቃቤ ሕጉ ሮበርት ሙለር ጋር ስምምነት መድረሳቸውን አቃቤ ሕጎች ተናገሩ። ዋሽንግተን ውስጥ ባስቻለው የዩናይትድ ስቴትስ የወረዳ ፍርድ ቤት በተገኘው ሰነድ መሠረት ማናፎርት የምስክሮችን ቃል ለማዛባት የማሴር ወንጀል መፈጸማቸውን ሊያምኑ ነው። እንግዲህ ንብረቶችም ይወረሱባቸዋል። ማናፎርት ወንጀል መፈጸማቸውን ሊያምኑ መስማማታቸው ልዩ አቃቤ ሕግ ሙለር በፕሬዝዳንታዊ ምርጫው የሩሲያን ጣልቃ ገብነት በተመለከተ ሊተባበሯቸው እንደሆነ ግልጽ አይደለም።
የዩናይትድ ስቴትስ ሰሜን ካሮላይና ክፍለ ሀገር የአትላንቲክ ውቅያኖስ ጠርዝ ላይ ያሉት አካባቢዎቿ ዛሬ አርብ ከሌሊቱ ያነሳ የውቅያኖስ ማዕበል ከባድ ዶርፍ እያወረደባቸው ነው። ከውቅያኖሱ ዳር ብዙ ኪሎ ሜትር ወደ የብሱ ገባ ብሎ እያጥለቀለቀ ያለው ለህይወት አስጊ ጎርፍ ህንጻዎችን እየደረማመሰ ነው። ከዊልሚንግተን ከተማ በስተምስራቅ 10 ኪሎ ሜትር ርቀት ላይ የሚገኘው ራይትስቪል ቢች የሚባል ከተማ እንደደረሰ ነው የሚነገረው ሃሪኬን ፍሎረንስ የተባለው ማዕበል። 320,000 የሰሜን ካሮላይና ነዋሪዎች የኤሌክትሪክ አገልግሎት ተቋርጦባቸዋል። የክፍለ ሀገሩ አስተዳዳሪ ሮይ ኩፐር ማዕበሉ ከባድ ውድመት እያደረሰ መሆኑን ተናግረዋል።
ድንበር ላይ የተያዙ ቤተሰቦች መለያየትና ከተወሰኑ አገሮች በሚመጡ ተጓዦች ላይ የተጣሉትን የጉዞ እገዳዎች ጨምሮ በትራምፕ አስተዳደር ዋና ዋና ፖሊሲዎች ላይ በፌዴራል ፍርድ ቤት ዳኞች የተላለፉ የእግድ ትዕዛዞችን እንዲታገሉ የፍትህ ሚኒስትሩ ጄፍ ሴሽንስ ለሚኒስቴሩ ጠበቆች መመሪያ መስጠታቸው ተገለጠ። ሴሽንስ ባወጡት መግለጫ ህገ መንግስቱ ለወረዳ ዳኛ ከአስፈጻሚው አካል የሚወጡ ውሳኔዎችን የመሰረዝ ስልጣን አልሰጠም ብለዋል። የወሰዱት እርምጃ በፓርቲ ወገንተኝነት ላይ የተመሰረተ እንዳልሆነና ይልቁንም የተለመደውን የመንግስት አስተዳደር አካላት ሚዛን ለመጠበቅ የታለመ መሆኑን ነው ሴሽንስ የተናገሩት።
የፕሬዝዳንት ትራምፕ አስተዳደር ሽብርተኝነትና ፍልሰት ወይም ኢሚግሬሽን ግንኙነት እንዳላቸው አድርጎ የሚያቀርበውን አወዛጋቢ ሪፖርት መልሶ እንዲያጤን የቀድሞ የብሔራዊ ጸጥታ ባለስልጣናት ያሉበት አንድ ስብስብ ጠየቀ። ሪፖርቱ ዩናይትድ ስቴትስ ውስጥ የደረሱትን አብዛኛዎቹን የሽብር ጥቃቶች የፈጸሙ የውጭ ሀገር ተወላጆች ናቸው ብሎ የተሳሳተ ድምዳሜ ያስቀመጠ መሆኑን ነው የቀድሞዎቹ የብሔራዊ ጸጥታ ባለስልጣናቱ ያሳሰቡት። የቀድሞ የብሔራዊ ስለላ ቢሮ ኃላፊ ጄምስ ክላፐር እና የቀድሞ የዋይት ሀውስ የሽብርተኝነት ጉዳይ ኃላፊ ሪቻርድ ክላርክ ያሉበት ስብስብ ተማጽኗቸውን ያቀረቡት ለጠቅላይ አቃቤ ሕግ ጄፍ ሴሽንስ እና ለአገር ደህንነት ሚኒስትሯ ክሪስቲን ኔልሰን በላኩት ደብዳቤ መሆኑ ታውቋል። ሪፖርቱ አሉ በደብዳቤያቸው፣ ዩናይትድ ስቴትስ ውስጥ ከተፈጸሙት የሽብር ጥቃቶች እጅግ የሚበዛውን ያደረሱት የውጭ ሀገር ተወላጆች የአሜሪካ ዜጋ የሆኑ የቤተሰብ አባሎቻቸውም ጭምር እንደሆኑ በማስመሰል በተሳሳተ መንገድ የሚያሳይ ነው። ይሁን እንጂ ጥናታዊ መረጃዎች እንደሚያመለክቱት ባለፉት 15 ዓመታት የደረሱ የሽብር ጥቃቶችን ከውጭ ሀገር ሰዎች ጋር ግንኙነት እንዳላቸው የሚያመላክት አንድም ማስረጃ አላየንም ብለዋል። በዩናይትድ ስቴትስ ሪፐብሊካንም ዴሞክራትም አስተዳደሮች ውስጥ ያገለገሉ 18 የደህንነት የቀድሞ ባለስልጣናት ናቸው ደብዳቤውን የጻፉት።
ዩናይትድ ስቴትስ ቦስተን ከተማ አቅራቢያ ትናንት ሐሙስ ማታ በደረሰና የጋዝ ቱቦ ሳይሆን እንዳልቀረ የተጠረጠረ ፍንዳታ ቢያንስ 20 መኖሪያ ቤቶች ላይ ቃጠሎ ደርሷል። ሎረንስና አንድሮቨር ከሚባሉት ከተሞች ከቃጠሎ የሚንቦለቦለው ጭስና ነበልባል ሰማዩን ሸፍኖት እንደነበር የእሳት አደጋ ባለሥልጣናት ተናግረዋል። ቢያንስ 3 ሰዎች ላይ ጉዳት መድረሱንና ብዙ መቶ ሰዎች በፍርሃት ቤቶቻቸውን እየለቀቁ በመሸሻቸው የትራፊክ መጨናነቅ ተፈጥሮ እንደነበር የደረሰን ዜና አመልክቷል።
የአዲስ አበባ ወጣቶች ፌዴሬሽንና የኦሮሞ ነጻነት ግንባር ተቀባይ ኮሚቴ በጋራ በሰጡት መግለጫ የነጻነት ግንባሩን አመራር አባላት ለመቀበል የሚደረገው የነገ ቅዳሜ ስነ ስርዓት ሰላማዊ እንዲሆን በጋራ እንደሚሰሩ ተናግረዋል። የፌዴሬሽኑ ሊቀመንበር ጥበቡ በቀለና የአቀባበሉ ስነ ስርዓት ኮሚቴ ተወካይ ዶክተር ቡሊ እጀታ በጋራ ዛሬ በሰጡት መግለጫ ለአቀባበሉ ዝግጅት በሚያደርጉና በሌሎች ወጣቶች መካከል በባንዲራ ጉዳይ የተነሳው ግጭት እንዲቆም ጥሪ አድርገዋል።
በዜና የጀመረው ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት እንመኛለን። በድጋሚ አድማጮቻችን አስተናጋጆቻችሁ ቆንጅት ታየና
አዲስ አበበ ነን። አሁን የዕለቱ አብይ ርዕስ
ላለፉት 8 ዓመታት በኤርትራ ሃሪና የተባለ በሚጠራው የጦር ሰፈር ካምፕ ገንብቶ ለአማራ ህዝብ ነጻነት ስታገል ነበር ያለው የአማራ ዲሞክራሲ ኃይል ንቅናቄ ዛሬ በባህር ዳር በመገኘት በኢትዮጵያ ሰላማዊ ትግል ለማድረግ መወሰኑን ገልጿል። አመራሩ ከ350 በላይ ሰራዊቱን ይዞ እንደገባም ነው ንቅናቄው የሚናገረው። በአገር አቀፍ ደረጃ ለሰራዊቱ መልሶ ማቋቋም ስራ ለመስራት ጽህፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ከቦታው ልካለች።
ኤርትራ ጋሽባርካ ዞን ውስጥ ሃሪና ወታደራዊ የጦር ሰፈር ነበር ከ8 ዓመታት በፊት የአማራ ዴሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከመስረታው በኋላ ፍትህና ዴሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች፣ ወታደሮችና አርሶ አደሮች ነበሩ። እድሜም ጾታም ሳይገድባቸው ስራቸውን ትተው ንቅናቄው ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳሁን። ንቅናቄው አማራጭ የትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎቹ የሚቆጠሩ የንቅናቄው ደጋፊዎችና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስቴዲየም ደማቅ አቀባበል ተደርጎለታል።
ሀገሬ ሀገሬ ኢትዮጵያ ለክብርሽ ቆመናል።
ሀምሳ አለቃ ጋሻው ወደ ሰባዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ትዳራቸውንና 6 ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሸፍጥ አናዶኝ ነው የገባሁት ይላሉ።
እኔ ወደ ትግል የገባሁትኝ በመጀመሪያ ጊዜ በደርግ ዘመነ መንግስት በኤርትራ 17 ዓመት ተዋግቻለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እውነት ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ 2 ዓመት ሰርቻለሁ። ግን ስሰራ ትግረኛ ከዚያ ስለተማርኩኝ ትግሬ ነኝ ብዬ ነው የገባሁትኝ። ነገር ግን የገባሁበትኝ ዓላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይበል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ላይ ስኖር ለብዙ ጊዜ ከዚያ ከሰራዊ በኋላ የማየው ስራ የማየው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁም ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከነትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልኬ ገባሁ። ከዚህን በኋላ በሰላማዊ ትግል ስታገል ቆይቼ ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ ይህንን ሁኔታ ለመታገል ወደ አድሃን ታጋዮች ልቀላቀል ችያለሁ።
ሲቀላቀሉ ትዳር ልጅ ትተው ነው የሄዱት?
ልጆችን 6 ልጆች ሁላት በቤት ላይ ይችነው ነው።
ታጋይ ዝናንተነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዴሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች።
ወደ ጫካ እንድገባ ያደረገኝ በግልም ሆነ በህዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ውሃ የበላቸው ባሳ ላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። ወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንደወጣ እና ትግል ቦታ እንድገኝ ተደርግ። ለሴት ልጅ ይከብዳል ብለሽ ታስቢያለሽ፣ ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከዚህ ደርሻለሁ።
ሌላው አባቱን ለመቀበል የመጣው የ19 ዓመቱ ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና 2 እህቶችን እንዲሁም 1 ወንድሜን ጥሎ ነበር በረሃ የገባው። ህይወት ፈታኝ ቢሆንም ለነጻነት ሲል የከፈለው መስዋዕትነት አስደስቶኛል ይላል።
አባቴ ከ5 ዓመት በኋላ ነው ያገኘሁት። ማለት ከቤት ወጦ ከቤት የወጣበት ምክንያት ያው ነጻነቱ ለመታገል ለእኛም ለቤተሰቦቹም ለሀገሩ ሰዎችም በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ የሰማነው። በእርግጥ 2 እህቶችና 1 ታላቅ ወንድም አለ። አባቴ የራሱ መድኃኒት ቤት ነበረው የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙን ነገር ሰው በዛ በኋላ ያለው ነገር ከባድ ነበር። ማለት እሱ ከሄደ በኋላ የእሱ ነበር ገቢያችን፣ እሱን ያመጣው ገንዘብ በእሱ በሚል ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው እሷም ስራ ፈልጋ ዘመድ ምናምን ቤት ፈልጋ የያዘችው። ብቻ እንደ በፊቱ አይደለም።
ከኤርትራ ጦራችሁን ነቅላችሁ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር ለአቶ ተፈሪ ካሳሁን ጥያቄ አነሳው።
አዎ እንግዲህ ኤርትራ ሀገር ውይይቶችን አድርገናል፣ ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩን እጣ ፈንታ በተመለከተ ሌላም ብዙ ነገሮች አሉ የተነጋገርናቸው። ታጋዩ የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሙያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ አርሶ አደሮች አሉ፣ ነጋዴዎች አሉ። እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ትሪት እንደሚያደርጉ ነው የተነጋገርነው። የጨረስንም በዚህ ነው።
የትጥቅ ትግላቸውን ፈተው ለሚመጡ ኃይሎች በአገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠይቂያቸው ነበር።
የተቋቋመ ጽህፈት ቤት አለ። በጠቅላይ ሚኒስትር ጽህፈት ቤት የመልሶ ማቋቋም ፕሮጀክት ጽህፈት ቤት ተቋቁሟል። በዚህ ፕሮጀክት ጽህፈት ቤት አማካኝነት ከመቀበል አንስቶ እስከ መልሶ ማቋቋም ስራዎች ይሰራሉ።
መልሶ ማቋቋሞች ምን ናቸው? ምን ላይ ያተኩራሉ?
መልሶ ማቋቋሙ አንደኛ በተመላሾቹ ዝንባሌ ላይ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ አሳፍርች ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በሱ አማካኝነት የስራ ይፈጠርለታል። በዛ ስራ እድል መሰረት ራሱ እንዲችል ይደረጋል።
በዛሬው የአቀባበል ስነ ስርዓት ላይ የንቅናቄው መስራች ኮሎኔል አለበል፣ የአማራ ብሔራዊ ንቅናቄ አመራሮች፣ የባህር ዳር ከተማ ከንቲባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን ለዘገባዋ። ወደ ቀጣዩ የመጽሔት ርዕስ እናልፋለን። የቀድሞውን የሶማሌ ክልል ፕሬዝዳንት ጨምሮ በአራት የክልሉ ባለስልጣናት ላይ ፖሊስ የጀመረውን ምርመራ በሚቀጥሉት 14 ቀናት አጠናቆ እንዲያቀርብ ፍርድ ቤት አዟል። የተጠርጣሪዎች ሰብአዊ መብቶች እንዳይጣሱም አስጠንቅቋል። ተጠርጣሪዎቹ የጠየቁትን የዋስ መብት ፍርድ ቤቱ አልፈቀደም። መለስካቸው አምሃ ዝርዝሩን ልኮልናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ዛሬ አስቀድሞ የተመለከተው የሶማሌ ብሔራዊ ክልላዊ መንግሥት የቀድሞውን ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን ጉዳይ ነበረ። ፖሊስ ለፍርድ ቤቱ ተጠርጣሪውን በተመለከተ ባለፉት 14 የምርመራ ቀናት ምን ምን እንዳከናወነ ዘርዝሯል። የተጠርጣሪውን ቃል መቀበሉን፣ ሰነዶችን እንደያዘ፣ በርካታ የጦር መሳሪያዎችን እንደያዘ፣ ሞባይሎችን ለምርመራ መያዙን፣ ሕይወታቸው ያለፉ ሰዎችን አስከሬን ምርመራ እያካሄደ መሆኑን፣ ቁጥራቸው በርካታ የሆኑ ምስክሮችን ቃል መቀበሉን ለፍርድ ቤቱ አስረድተዋል። ይሁንና አሁንም የተጠርጣሪውን ግብረ አበሮች ተከታትሎ መያዝ፣ የተለያዩ ወንጀሎች የተፈጸሙባቸውን ተበዳዮች ማነጋገር፣ በሕይወትና በንብረት ላይ የደረሰውን ጉዳት ቁጥር እና መጠን በትክክል ማወቅ፣ የወንጀል አፈጻጸሙን አደረጃጀት በስፋት ማጣራት እንደሚያስፈልግ ፖሊስ ለፍርድ ቤቱ አመልክቷል። ስለሆነም ከተፈጸመው ወንጀል አይነት ብዛትና ስፋት እንዲሁም ከወንጀሉ ውስብስብነት አኳያ ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ፖሊስ ጠይቋል። ተጠርጣሪ ኮሚሽነር ሳርሃን ጣሂር ያላቸውን አስተያየት እንዲሰጡ ፍርድ ቤቱ ጠይቋቸዋል። እሳቸውም ላለፉት 18 ቀናት በጣም ጠባብ በሆነች ክፍል ውስጥ እንደታሰሩ፣ ህመም እንዳለባቸው፣ ቤተሰብ እንደማያገኛቸው፣ ጠበቃም በዚህ ምክንያት ሊያቆሙ እንዳልቻሉ ተናግረዋል። ስለሆነም መድኃኒት በአግባቡ እንዲገባልኝ፣ የተጠየቀው ጊዜ ቀጠሮም እንዲቀነስልኝ ይጠይቃለሁ ብለዋል። ፖሊስ በበኩሉ የጥፋት ቡድን በማዘጋጀት ዘርና ብሔርን መሠረት ያደረገ ጭፍጨፋ ያካሄዱ ለመሆናቸው፣ ጅምላ ጭፍጨፋ ያካሄዱ ለመሆናቸውም ስለምንጠረጥር ሰፊ የምርመራ ሥራ ይጠይቃል በርካታ ሰዎች የት እንደደረሱ በውል ስለማይታወቅ ሰፊ የማጣራት ሥራ ያስፈልጋል ያለው ፖሊስ የተጠየቀው የምርመራ ጊዜ እንዲሰጠው አመልክቷል። በአያያዝ ረገድም ተጠርጣሪው ደርሶብኛል ያሉትን በደል ፖሊስ አስተባብሏል። በቀሩት ተጠርጣሪዎች ማለትም በቀድሞ የክልሉ ፕሬዚዳንት አቶ አብዲ መሐመድ ዑመር፣ በክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚን ላይ ፖሊስ ላለፉት 14 ቀናት ያከናወነውን ሥራ በዝርዝር ለፍርድ ቤቱ አቅርቧል። የተጠርጣሪዎቹን ቃል መቀበሉን፣ ጉዳት ባደረሱ በርካታ ሰዎች ላይ የመያዣ ትዕዛዝ ማውጣቱን፣ በርካታ የጦር መሳሪያዎች መያዙን፣ የውድመት መጠን ማስረጃ ማሰባሰቡን፣ የ36 ሟቾችን የአስከሬን ምርመራ ማካሄዱን፣ የ117 ሰዎችን የምስክርነት ቃል መቀበሉንና የመሳሰሉትን ክንውኖች ዘርዝሯል። ግን አሁንም አስከሬን የማፈላለግ ሥራ፣ የሰደድ ማስረጃዎችን ማስተርጎም፣ የሟቾቹን ምርመራ ውጤት ማስተርጎም፣ የጥፋት ቡድኑን አደረጃጀት በስፋት ማጣራትና የመሳሰሉ አያሌ ሥራዎች እንደሚቀሩት ፖሊስ አስረድቷል። ስለሆነም ተጨማሪ የ14 ቀናት የምርመራ ጊዜ እንዲሰጠው ለፍርድ ቤቱ አመልክተዋል። ሦስቱም ተጠርጣሪዎች በምርመራ ማዕከሉ አያያዝ ይፈጸምብናል ያሉትን በደሎች ለፍርድ ቤቱ አመልክተዋል። ባደሩባቸው የተለያዩ ሕመሞች እንደሚሰቃዩ፣ በቂ ሕክምና እንክብካቤ እንደማያገኙ፣ ከቤተሰቦቻቸው ጋር መገናኘት እንዳልቻሉ፣ በማንነታቸው ምክንያት ጥቃት ወይንም ትንኮሳ እንደሚፈጸምባቸው፣ ሃይማኖታዊ ጉዳያቸውን ሊወጡ አለመቻላቸውን፣ በዚህም መሠረታዊ የሆኑ መብቶቻቸው እንደተጣሱባቸው ለፍርድ ቤቱ አመልክተው በዋስ እንዲፈቱ ጠይቀዋል። ጠበቆቻቸው በበኩላቸው ፖሊስ ቀርተዋል ያላቸው የምርመራ ሥራዎች ይህን ያህል ቀን እንደማይፈጅ በማመልከት የፖሊስን ጥያቄ ተቃውመዋል። ፖሊስ ተፈጽመዋል የተባሉትን በደሎች በአብዛኛው አስተባብሎ ሊሻሻሉ የሚገባቸው የአያያዝ ግድፈቶች ካሉ አጣርቶ ከማዕከሉ አስተዳደር ጋር በመመካከር እንዲሻሻሉ ለማድረግ ቃል ገብቷል። ፍርድ ቤቱም የሁለቱንም ወገን ክርክር ከሰማ በኋላ ተጠርጣሪዎች የሚፈልጉትን መድኃኒትና በሐኪም የታዘዘውን ምግብ መንግሥት ማቅረብ ግዴታው ስለሆነ እንዲያቀርብ፣ ይህም ከቤተሰብ የሚቀርበው ምግብ እንዳለ ሆኖ ነው ብሏል። ሃይማኖታዊ ግዴታቸውን በእምነታቸው መሠረት እንዲያከናውኑ፣ የሃይማኖት መጽሐፎቻቸው እንዲገቡላቸው፣ ይህን የሚያግድ መመሪያም ሊኖር እንደማይችል፣ በማንነታቸው ጥቃት ደርሶብናል ያሉትን ጉዳይ መርማሪ ቡድኑ አጣርቶ ውጤቱን እንዲያቀርብ፣ አያያዛቸውን ቡድኑ በተከታታይ እየጎበኘ የሚሻሻለውን እንዲያሻሽል ትዕዛዝ ሰጥቷል። ተጠርጣሪዎቹ የጠየቁትን የዋስ መብት ግን ከተጠረጠሩበት የወንጀል ድርጊት አኳያ መብቱ እንደማይፈቀድ ተናግሮ ፍርድ ቤቱ ፖሊስ የጠየቀውን የ14 ቀን የምርመራ ጊዜ ፈቅዶ ለመስከረም 18 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። አራቱም ተጠርጣሪዎች መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ሕዝብን በሃይማኖት በዘር በመከፋፈልና በመለያየት ከአካባቢው እንዲሰደድ፣ በርካታ ሰዎች እንዲገደሉ፣ ወጣቶችን አደራጅቶ ለጥፋት ሥራ እንዲሰማሩ በማድረግና በመሳሰሉት ፖሊስ ጠርጥሬያቸዋለሁ ማለቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። አሁን ወደ ሌላው ዘገባችን ስናልፍ የኦሮሞ ነጻነት ግንባር ኦነግ አመራር አባላት አቀባበል በሰላም እንዲጠናቀቅ ሁሉም ሰው ኃላፊነቱን ሊወጣ እንደሚገባ የመንግስት ባለስልጣናትና የመብት አራማጆች እያሳሰቡ ናቸው። ጽዮን ግርማ ዝርዝሩን ያገኘችውን ይዛ እዚህ ስቱዲዮ ትገኛለች። ጽዮን ምን አግኝተሻል?
እንግዲህ ቆንጅት፣ መጀመሪያ ላይ እንዳስተዋወቅሽው እና እኛም ዛሬ ጠዋት ተነጋግረን ዘገባዎችን ለማጠናቀር ባደረግነው ጥረት ወደ አዲስ አበባ ስልኮች አልወጣ ብለውናል። የስልክ መስመር ከኛ ወደዛ ስንደውል ስልካችን ሊሰራ አልቻለም። ከአቶ ጀዋር መሐመድ ጋርም ቃለ ምልልስ ለማድረግ ቀጠሮ ነበረን፣ የእሱም ስልክ አይሰራም። ከግንቦት ሰባት አመራር አባሎችም ጋር የሁሉም ስልክ በአጠቃላይ ከዚህ የሞከርናቸው ስልኮች አይሰሩም። ስለዚህ ያደረግነው ምንድን ነው፣ ሪፖርተሮቻችን የሚልኩልን ዘገባ እየጠበቅን ነው። ከዛ በተጨማሪ ግን የሀገር ውስጥ መገናኛ ብዙሃን የተለያዩ ሰዎችን አነጋግረው እየዘገቡት ይገኛሉ። እንግዲህ እነሱን ለማየት ጥረት አድርጌያለሁ። አንደኛው ነገ ወደ ኢትዮጵያ የሚገቡ የኦሮሞ ነጻነት ግንባር ኦነግ አመራሮች በሰላም እንዲጠናቀቅ ሁሉም የበክሉን እንዲወጣ ከጠየቁት መካከል የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ይገኙበታል። ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫም የፖለቲካ ምህዳሩን ማስፋት ማለት መቻቻል፣ መደማመጥና መታገስ ማለት ነው። ለዚህ ነው በሩ የተከፈተው እንጂ አንዱ ያንዱን መጫን ወይም ይወክልልኛል ያለውን አርማም ሆነ ባንዲራ ይዞ የሚወጣን ሰው ይሄንን ይዘህ መውጣት አትችልም የሚል ነገር መኖር የለበትም፣ መብት ነው። ሀሳቦች ሲንሸራሸሩ ይወክልልናል ያሉትን ሰዎች ይዘው ሲወጡ፣ ሀሳባቸውን ሲገልጹ፣ መግባባት ሲመጣ ነው የዲሞክራሲ ምህዳሩ የሚሰፋው እና ይሄ ተገቢ አይደለም ብለዋል። እና የራሱ እንዲከበር የሚፈልግ ሰው የሌላውን ማክበር አለበት ብለዋል። እና አያይዘው ደግሞ የባንዲራውን ጉዳይ በተመለከተ ሮጬ ስለመጣው ስቱዲዮ እና በሌላ በኩል ባንዲራን በተለያዩ ቦታዎች ቀለም መቀባት ደግሞ ህጋዊ አይደለም። ይሄ በየትኛውም ሀገር ላይ አይደረግም። በመንግስት መስሪያ ቤት ህንጻዎች ላይ፣ ትልልቅ ቦታዎች ላይ በቀለም ባንዲራን ማሳረፍ አግባብ አይደለም፣ ህጋዊም አይደለም ብለዋል። አያይዘውም ህዝቦች ለዘመናት የኖሩበት የእርስ በርስ ሰላም እንዳይደፈርስ ህዝቡ እንዲረጋጋ ጠይቀዋል። እልህ ውስጥ መጋባት አያስፈልግም። እልህ ውስጥ ከተጋባ ችግር ያመጣል። ችግር ደግሞ አገር ወደ ማፍረስ፣ ሌላን ነገር ወደ ማወክ ይሄዳል እና የዲሞክራሲ ምህዳር እንዲሰፋ የሚደረገው ለመጫጫን ወይም አንዱ አንዱን ጭኖ ለመሄድ ሳይሆን
ለመቻቻልና
ለመደማመጥ ህዝቦች የሚፈልጉትን ነገር ለማድረግ ነው። ያ ነው ይህንንም መንገድ ይሄድ ነው ለዛ ነው ብለዋል። እንግዲህ ማምሻውን ደግሞ በኢትዮጵያ ቴሌቪዥን የመብት አራማጆቹ በቅርብ ወደ ኢትዮጵያ የተጓዙትና የተለያየ ፕሮግራም ሲያደርጉ የነበሩት አቶ ታማኝ በየነና አርቲስት ታማኝ በየነና ጀዋር መሐመድንም አነጋግሯቸው ነበር። እንግዲህ በተቻለ መጠን አሁን ነው ያነጋግሯቸው፣ ከመሸነ ያነጋግሯቸው እንዳልኩት አልተሳካልንም። እኛ እነሱም ያሉት ተመሳሳይ ሀሳብ ነው። ቢሆን አቶ ታማኝ በየነ እንደውም ቢሆን እና ቢሳካ እያጨበጨብን እልል እያልን የኦነግ አመራሮችን ብንቀበላቸው ሁሉም ያንን ቢያደርግ ከዛ በኋላ ሁሉም ሰው አንድ ላይ ገብቶ ሀሳቡን ከተሰማማ በኋላ ደግሞ ሌሎች ጥያቄዎች ካሉ በጋራ ማድረግ ቢቻል ነው ጥሩ የሚሆነው እንጂ እንደዚህ አይነት ነገር ተገቢ አይደለም ሲል ወጣቶችን መክሯል። እስቲ ትንሽ ከተናገረው ውስጥ እንስማ። እሺ
ከታማኝ
ምን ተረግጠን ስለቆየን ነጻነቱ ሲገኝ ምናልባት ፕሮሰስ የማድረጊያ ጊዜ አጣን መሰለኝ እንዲህ አይነት ግጭት ተፈጥሯል። ግን አሁንም ቅን የሚያስቡ መቻቻልን የሚያውቁ በሁሉም ኢትዮጵያውያን ውስጥ አሉ። ይህን ነገር ረገብ አድርገን እጅ ለእጅ መያያዝ ነው ያለብን። ያ እኛ የምንፈልገው በየቦታው አለ፣ መቻቻል ነው ያለ። ለዚህ ምሳሌ የሚሆንን እምነቶቻችን በኢትዮጵያ ውስጥ ያሉት ክርስትናና እስልምና ብቻ ምልክት ሊሆኑን ይችላሉ። መንግስት ገብቶ በእምነቶች መካከል ችግር ሊያመጣ ይችላል። ህዝብ ግን እምነቱን ጠብቆ ወደ መስጊድም ሲሄድ ወደ ቤተክርስቲያንም ሲሄድ ተጋጭቶ አያውቅም። እና ኢትዮጵያ የመቻቻል የተለየ ሀሳብን የማስተናገድ አዲሶች አይደለንም። ግን ብዙ ስታፍንን ስለቆየን የተፈጠረ ሊሆን ይችላል ብዬ ነው ማለት ነው።
እንግዲህ በደንብ ሰፋ ያለ ነገር ነው አርቲስት ታማኝ የተናገረው። መልሰን እናመጣቸዋለን ወደፊት በእኛም በኩል። አስከትሎ ደግሞ ከዚሁ ጋር የቀረበው ጀዋር መሐመድ ነው። የመብት አራማጅ ጀዋር መሐመድ ቃለ ምልልስ አድርገዋል እና ቃለ ምልልሱ እየተላለፈ ነው ወደዚህ የመጣሁት።
ቴሌቪዥን ላይ ያለን መቃስንል
ነው እየተላለፈ ነው የመጣሁት እና አጠቃላይ ሀሳቡን ከዚህ ቃለ ምልልስ እንግዲህ እንደምታስታውሱት ትላንትና እንደዘገብ ነው ግጭቱ የተፈጠረው በባንዲራ አሰቃቀልና ቀለም አቀባብ ምክንያት ነው እና እነዛን ነገሮች እንዴት ግጭቶቹ እንደተፈጠሩ እንዴት ወደዚህ ሁኔታ እንዳመራ ያስረዳል። እና ሌሎች የአዲስ አበባን ወጣቶች የማይወክሉ ሰዎች ናቸው ያደረጉት ይላል እና ቄሮችም እንዲታገሱ እና ወደ ጉዳያቸው እንዲያደርጉ የአዲስ አበባ ወጣቶችም ደግሞ እንደዛው እንዲያደርጉና ይሄ ተገቢ እንዳልሆነ ይናገራል። ለአዲስ አበባ ነዋሪዎችም ምክር አለኝ ብሏል።
ይህ ዝግጅት በጥሩ ሁኔታ እንዲጠናቀቅ በሰላም እንዲጠናቀቅና ሰው ወደ የቤቱ በሰላም እንዲሄድ የከተማው ሕዝብ ሊተባበር ይገባል። እስከተቻለ መጠን ለግጭቶች የሚገፋፉና ለችግር የሚገፋፉ ነገሮችን ማስወገድ በተቻለ መጠን ዝግጅቱ እስኪጠቃለል ድረስ ወይ በአደባባዩ ሄዶ መቀላቀል ካልሆነ ደግሞ በቤት መቆየቱ ጠቃሚ ነው ብዬ ነው የማስበው። ፖሊስና መከላከያም ያለውን ኃላፊነት በከፍተኛ ጥንቃቄ እና ሀገራዊ ስሜት ሊከባከብና ሰውን ማስተላለፍ መቻል አለበት። እየተደረገ ያለው በየተለያዩ ቦታዎች ጥሻዎች በመጠበቅ ነው። ልጆቹ ላይ ጥቃት እየደረሰ ያለው ይህንን ደግሞ ሰው እንዳይጋጭ መከላከያና ፖሊስ በያዙት መንገድ እያረጋጉ እንዲሄዱ ጥሪ ያቀርባለሁ። ደጋግሜ የምለው ይህ ለውጥ ልንከባከበው ይገባል። ይህ ለውጥ ከፍተኛ እድል ለዚች ሀገር አምጥቷል። ይህን እድል መጠቀም ያስፈልጋል። ልዩነቶች አሉ። በዚህ ሀገር ውስጥ በባንዲራ ላይ ልዩነት አለ፣ በተለያዩ በህግ ላይ ልዩነት አለ፣ በተቋማት ላይ ልዩነት አለ። ልዩነትን ግን በድንጋይ ልንፈተው አንችልም፣ በገጀራ ልንፈተው አንችልም። ልዩነትን መፍታት የሚችለው በመወያየትና በመደራደር ነው። ከዚህ በፊት እንደመጣው እንዳልኩት በአሁኑ ወቅት በኢትዮጵያ የሚያስፈልገው መረጋጋት ነው። የፖለቲካ ሊቃኑ የፖለቲካ አመራሩ ከውጭም ያለው በውስጥም ያለው በተቃዋሚም ያለው በመንግስት ያለውም ለዚች ሀገር የሚሆን ህግ ለዚች ሀገር የሚሆን አካሄድን ተዋይቶ መንገድ እንዲያሳምሩልን ከፈለግን ጊዜ ልንሰጣቸው ይገባል። ልንረጋጋ ይገባል። የአእምሮ እረፍት ልንሰጣቸውና ሙሉ በሙሉ አቅማቸውንና አስተሳሰባቸውን መፍትሄ በማምጣትና ይቺን ሀገር በማሻገር ላይ እንዲያነጣጥሩ ማድረግ መቻል አለብን።
መልካም። የጃዋር መሐመድን ድምጽ ነው የሰማ ነው። ወጣት በመሆኑ ነው አቶ ያላልኩት። በጣም ታናሼ ነው፣ ልጅ ነው ጃዋር መሐመድ። ጽዮን፣ የህግ አስከባሪው ክፍል የፖሊስ ኃላፊዎችም እንደዚሁ መግለጫ ሲሰጡ ነበር፣ ለመከታተል እድል አግኝተሻል?
አዎ። እንግዲህ በትላንትናው ምሽትም የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እዚህ ለአሜሪካ ድምጽ እና ለአድማጮቻችን ሰፋ ያለ ማብራሪያ ሰጥተው ነበር፣ ግጭቱ እንዴት እንደተከሰተና የት እንደደረሰ። በዛም በሰጡት ምክርም ማንም ሰው ህግ ለማስከበር በራሱ እርምጃ መውሰድ የለበትም። ወጣቶቹ የኦነግን አመራር አባላት ለመቀበል ዝግጅት የሚያደርጉት ወጣቶች ባንዲራ ይዘው መውጣት፣ መስቀል ይወክለናል ያሉትን ሀሳብ የማራመድ መብት አላቸው። የተከለከለው ቀለም መቀባት ነው። ከአቀባበል ኮሚቴው ጋር የተነጋገርነው ቀለም እንዳይቀባ የሚለውን ብቻ ነው። እሱን በተመለከተ ደግሞ ተነጋግረናል። ያንም ደግሞ ስህተት ከሆነ ማስከበር ያለባቸው የህግ አካላት ናቸው እንጂ ሌሎች ወጣቶች አይደሉም። በዚህ የማድረግ በዚህ በራስ የራስ እርምጃ የመውሰድ አግባብ አይደለም፣ ህጋዊም አይደለም የሚል መግለጫ ሰጥተዋል። በዛሬው ዕለትም በተመሳሳይ ነው እሱም መግለጫ የሰጡት። በተጨማሪም ደግሞ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ዘላለም መንግስቴ አሁን ማምሻውን ለፋና ብሮድካስቲንግ ለሀገር ውስጥ መገናኛ ብዙሀን እንደዚሁም ለኢትዮጵያ ቴሌቪዥን መግለጫ ሰጥተዋል። እስቲ እንስማቸው። ረዘም ያለውን ክፍል ነው ይዤ የመጣው።
መልካም።
መነሻ የሚሆን ግጭት በአንዳንድ አካባቢዎች በተለይ ኮልፌ ጉለሌና በአዲስ ከተማ አካባቢ እንዲሁም በአራዳ የታዩበት ሁኔታ ነው ያለው። ይሄ ሁኔታ ለመከላከል ከኮሚቴው ዋና ኮሚቴው ጋር እቅድ አውጥተን የተለያዩ እንቅስቃሴዎች በማድረግ ላይ ነው ያለ ነው። እነሱም ለደጋፊዎቻቸው እና ለአባሎቻቸው ስርዓቱንና ህጉን በጠበቀ መንገድ እንዲመጡ የማስመከርና የጸጥታ ስጋት ወይም ችግር እንዳያገጥማቸው በበቂ ደረጃ የማዋየት ስራዎች የመስራት ስራዎች እንዲያከናውኑ ተስማምተናል። በዚህ መሰረት የተሰሩ ስራዎች አሉ። በዋናነት ችግር እየፈጠረ ያለ ኃይል በከተማው ያለው ወጣት ለሚሰቀሉ ባንዲራዎች የተወሰኑ ወጣቱ ሲባል የህብረተሰብ ክፍል በተወሰነ ደረጃ ባንዲራዎቹ የሚሰቀሉትን በማውረድ እዛ አካባቢ ባንዲራ እንዳይሳቀል በመከልከል የሚገለጽ ግጭት በሁለቱ አካላት የተፈጸመ የጸጥታ ስጋት በመሆን ፖሊስ ከፌዴራል ፖሊስ እና ሌሎች ጸጥታ አካላት ጋር በመሆን ይህንን የመከላከል ስራ እና የመቆጣጠር ስራዎች እያከናወነ ይገኛል እና አሁን ባለው ወቅታዊ ሁኔታ አካባቢው እነዚህን ከህግ የበላይነት ጋር በተያያዘ በከተማ ውስጥ አንዳንዱ ፖለቲካ አካላት እስካሁን በሚመገቡበት ሰዓት በነበረው አግባብ፣ አሁን ግን እየተፈጠረ ያለው ምልክት እነዚህን የደጋፊ አካላት እንዳይገቡ የማድረግ እንቅስቃሴ ለጸጥታው መንስኤ እየሆነ ስለሆነ ይህንን ከሚመለከታቸው ክቡር ከንቲባ ኢንጂነር ታከለ ኡማ ባሉበት ጧት ከሌሎች የጸጥታ ምክር ቤት አባላት ጋር በዝርዝር ሁኔታውን አይተን የተለያዩ ውሳኔዎችን ማድረግ ወደ ስራ የተገባበት ሁኔታና ባንዲራቸው ማውለብለብ እና ዳመራራቸውን የመቀበል መብት እንዳላቸው ሁሉ ይህንን የሚከላከልና የሚቃወም አስተሳሰብ ያዙ ጥቂት ወጣቶች በአዲስ አበባ የሚያደርጉት እንቅስቃሴ ደግሞ ህገወጥ በመሆን ሁኔታ ስላለ ህግ የማስከበር ስራ የፖሊስ አካል ነው። ፖሊስ የሚደግፉ አካላትም ህገወጥ የሆነ እንቅስቃሴ የሚያደርጉ ከሆነ እነሱንም መቆጣጠር ያለበት ስልጣን የተሰጠው የፖሊስ አካል ነው። ነገር ግን ወጣቶቹ ይህንን እንቅስቃሴ ተክቶ ለመስራት የሚያደርጉት እንቅስቃሴ ለግጭት እየዳረገ ነው ያለው። ይሄ ፈጽሞ ተቀባይነት የሌለው በአዲስ አበባ ውስጥ የተለያዩ ዓለም ህብረተሰብ የሚኖሩበት ከተማ ነው። የዲፕሎማቲክ መቀመጫ ነው። የተለያዩ ብሔር ብሔረሰቦች መኖሪያ አካባቢ ነው። የኢንተርናሽናል ኮሚኒቲው የሚያየው ነው። ይህንን ቦታ ላይ ህገወጥ የሆነ እንቅስቃሴ በማድረግ ሁከትና ግርግር የሚፈጥሩትን ፖሊስ ከሚመለከተው አካል ጋር በመሆን አስፈላጊውን የመቆጣጠር ስራ እያከናወነ ይገኛል።
በሌላ በኩል ደግሞ እንግዲህ የአዲስ አበባ ወጣቶች ፌዴሬሽን እና የኦሮሞ ነጻነት ግንባር ተቀባይ ኮሚቴ በጋራ በሰጡት መግለጫ የኦሮሞ ነጻነት ግንባር አመራር አባላትን ለመቀበል የሚደረገው የነገው የቅዳሜ ስነ ስርዓት ሰላማዊ እንዲሆን በጋራ እንደሚሰሩ ተናግረዋል። የፌዴሬሽኑ ሊቀመንበርም የአቀባበሉ ስነ ስርዓት ኮሚቴ ተወካይ በጋራ በሰጡት መግለጫ አቀባበሉ ዝግጅት በሚያደርጉና በሌሎች ወጣቶች መካከል በባንዲራ የተነሳው ጉዳይ እንዲቆም ጥሪ አድርገዋል። እንግዲህ የአዲስ አበባ ከተማ ከንቲባም አቶ ታከለ ኡማ የአዲስ አበባ ከተማ ወጣቶችንና የአቀባበል ኮሚቴውን ወጣቶች በጋራ አነጋግረው በሰጡት መግለጫ በነገው ዕለት የሚደረገው አቀባበል ስነ ስርዓት ምንም አይነት ረብሻ የሌለበት በሰላም የተጠናቀቀ እንዲሆን ጥሪ አድርገዋል። ወጣቶች ምንም አይነት ግጭት እንዳይፈጥሩ ትላንትና ደግሞ መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድም በተመሳሳይ ይህንን የባንዲራን ጉዳይ የሚያጋግሉትና የሚያካርሩት አመራሮቹ ከውጭ ከሚገቡት አመራሮች በተለየ ይሄ ነገር እንዲካረር የሚፈልጉ ስለሆኑ ሁሉም በሰላም በነጻነት እንዲንቀሳቀስ ጠይቀዋል።
እናመሰግናለን በጣም ጽዮን።
ወደሚቀጥለው ዘገባ እንለፍ። ከ20 ዓመታት በኋላ የኢትዮጵያና የኤርትራ ድንበር በዛላምባሳ አቅጣጫ ሲከፈት ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ ተገኝተው ነበር። ሆኖም የመቀሌ ዘጋቢያችን ሙሉጌታ አጽብሃ ከአካባቢው ባገኘው መረጃ መሰረት መሪዎቹ ለሕዝብ መልእክት ሳያስተላልፉ መመለሳቸው አነጋጋሪ ሆኗል።
በኢትዮጵያና ኤርትራ ድንበር መስከረም 1/2011 ዓ.ም በዛላምበሳ በተካሄደው የህዝብ ለህዝብ መድረክ የተገኙ የሁለቱ ሀገራት መሪዎች በቦታው የተወሰኑ ደቂቃዎች ቆይተው መልእክት ሲያስተላልፉ ነው የተመለሱት። ይህን አጀንዳ መነጋገሪያ ሆኗል። ማቴዎስ ገብረህይወት መርሃ ግብሩ በቀጥታ ቴሌቪዥን እየተከታተለ እንደነበረ ይገልጻል። ይህ መድረክ የህዝብ ለህዝብ ግንኙነት ማብሰሪያ በመሆኑ መሪዎቹ ተገኝተው መልእክት ሊያስተላልፉ ግዴታ አላቸው ብዬ አላምንም ይላል።
ካሁን በፊት በአዲስ አበባ በነበራቸው ግንኙነት እንዲሁም በአስመራ በነበራቸው ግንኙነት ላይ ሁለቱም መሪዎች ንግግር አቅርበው ነበረ። ከዛ የተለየ ንግግር ያቀርባሉ ብዬ አላስብም። የትላንትናው የነበረው የህዝብ ለህዝብ ግንኙነት በተለይ እዛም ድንበር ላይ የሚኖሩ ህዝቦች ማገናኘት ስለነበረ ንግግር አደረጉ አላደረጉ ያን ያክል አጨቃጫቂ ነገር መሆንም የለበትም ብዬ አምናለሁ። የድህነት ጉዳይም ያሳስባቸዋል ብዬ አስባለሁ። ሁለቱ መሪዎች በተለይ የነበረውን ሁኔታ በቲቪ ለሚከታተል ሰው ትንሽ ግር የሚሉና በጣም ብዙ ሰውም ስለነበረ ኮምፈርተብል አልነበረም የሚል ስሜት አለኝ እና ንግግር ባያቀርቡ ያን ያክል የሚያጨቃጭቅ ነገር ያለ አይመስለኝ።
ሀፍቶም ማሞ የተባለ ሌላ አስተያየት ሰጪ መሪዎቹ በመድረኩ በነበሩበት ጥቂት ደቂቃዎች የደስታ መልእክት እንኳን ሊያስተላልፉ ይገባ ነበር ይላል።
ዋናው ሰላም ነው የሚፈለገው። ሰላሙን የሁለቱም ህዝብ ሰላም ደግሞ ተረጋግተዋል። እሱም ደስ የሚለው ነገር እሱ ነው። ግን ደግሞ የሆነ እንኳን ደስ አላችሁ ሁለታችሁም ህዝብ እንኳን ደስ አላችሁ ማለት ትችል ነበር። ቀላል ነች እሷም እሷ ማድረግ ይችል ነበር ብዬ አስባለሁ።
የመድረኩ መሪ የነበረ ጋዜጠኛ አብርሃ ገብረ አረጋዊ በመድረኩ መሪዎቹ መልእክት ሊያስተላልፉ መርሃ ግብር ነበረባቸው ወይ ብዬ ጠይቄዋለሁ።
መስከረም አንድን ህዝቦች እንደሚገናኙ ሁለቱ መንግስታት እንደተዘጋጁ እና መድረክ መዘጋጀት እንዳለበት መመሪያ ወረደ። ያ መመሪያ ወረደልን ማለት ነው። 1500 ሰው ከኢትዮጵያ፣ 1500 ሰው ከኤርትራ፣ 3000 ህዝብ ባለበት በአሉ ዝግጅቱ ተደርጎ መንገዱ እንዲከፈትና ተሽከርካሪዎችም እንዲተላለፉ እና በመድረኩ ላይ የዞኑ አስተዳደር እና የክልላችን አስተዳደር ዶክተር ደብረጽዮን ገብረ ሚካኤል ተገኝተው ንግግር እንደሚያደርጉ መሃል ላይ ግን ሌሎች ከዛ በላይም እንግዶች ሊመጡ እንደሚችሉ ምናልባትም ከተመቻቸው የሁለቱ ሀገሮች መሪዎች ሊመጡ እንደሚችሉ ከመጡ ለመናገር የሚፈልጉ ከሆነ መድረኩ እንዲመቻችላቸው በአግባቡ ተጠርተው እንዲገቡ ለመናገር ፕሮግራም ከሌላቸው ግን እና ከመጡ ሲመጡ አድሬስ እንዲደረጉ እንዲመሰከኑ በተለይም ሁለቱ መሪዎች በተለይም የኛው የኢትዮጵያ መሪ ዶክተር አብይ አህመድ ለዚህ ፈጣን የሰላም ሂደት የሰሩት ስራ ተክ የሌለው ስለሆነ የሚገባ ምስጋና እንዲቀርብላቸው ነበር የተነገረን ኦሪንቴሽኑ።
በዚህ የህዝብ ለህዝብ መድረክ ለመሳተፍ የመጡም የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ አመት ከህዝቡ ጋር ለማሳለፍ የህዝብ ለህዝብ ግንኙነትና የትራንስፖርት አገልግሎት እንዲሁም ሌሎች ግንኙነቶች በይፋ ለማስጀመር ብቻ መምጣታቸውን አውቀን አመስግነን እሸኘናቸው ይላል ጋዜጠኛ አብርሃ ገብረ አርጋዊ።
በዓሉ ሲጀመር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ርዕሰ መስተዳድር በጧቱ በጊዜ ነው የመጡት እና ስንጠብቅ ቆየን። ስለዚህ የሁለቱ ሀገራት መሪዎች እንደሚመጡ እርግጠኛ ሆነ። እዛ ቡሬ አካባቢ በአፋር አካባቢ ተመሳሳይ መንገዱን ለመክፈት ጧቱ ያን ሲሰሩ ስለነበረ ያን ጨርሰው በሄሊኮፕተር መጡ። ህዝቡ ድብልቅልቅ ብሎ በከፍተኛ ደስታ ነበር የተቀበላቸው። መደበኛ ፕሮግራማችንን ከመጀመራችን በፊት የኤርትራ ሰዎች በፍቅር ፈርሰው መጡ። የኛም ፈርሰው ነው የተቀበላቸው እና መድረኩ በጣም ተገላበጠ ማለት ነው። ከዛ በኋላ በእኛ መሪዎች፣ የክልሉ መሪዎች ማለት ነው፣ የአገሮቹ መሪዎች ዶክተር አብይ አህመድ እና ፕሬዚደንት ኢሳያስ አፈወርቂ ንግግር ለማድረግ ተዘጋጅተው ከሆነ ተጠየቁ። አይ ለመነጋገር ፕሮግራም አልነበራቸውም። ስለዚህ ፕሮግራም ስለሌላቸው በመምጣታቸው ብቻ ምስጋናችንን እንግለጽ ተባለ። ምስጋናችንን ገለጽ። ከዛ በኋላ ፕሮግራም ነበራቸውና ተነስተው ሄዱ። በምስጋና ሸኘናቸው።
በዚህ ጉዳይ የትግራይ ክልል የህዝብና መንግስት ግንኙነት ቢሮ ኃላፊ አቶ ረዳይ ሐለፎም ጠይቄያቸዋለሁ። መሪዎቹ ወደ ዝግጅቱ የመጡት ለመሳተፍ እንጂ መልእክት ለማስተላለፍ አይደለም ብለዋል። መጀመሪያ መቅደም ያለበት መድረኩ ለምንድን ነው የተዘጋጀው የሚል ነው። መሰረታዊ የመድረኩ ዓላማ የህዝብ ለህዝብ ግንኙነት ማካሄድ ነው። ሁለተኛ ደግሞ የሁለቱ ሀገራት መከላከያ ሰራዊት እንዲገናኙ ማድረግ ነው። በይፋ ግንኙነቱን ማስጀመር ነው ዓላማው። ለአመታት ተዘግቶ የነበረ መንገድም ለማስጀመር። ሁለቱ መሪዎች የመጡት መልእክት ለማስተላለፍ ሳይሆን ይህንን የህዝብ ለህዝብ ግንኙነት መጀመር እውቅና ለመስጠት ነው። መጥተውም እውቅና ስለሰጡ የትግራይ ክልል ህዝብና መንግስት አድናቆትና ክብር አለን ነው ያሉት። ህዝቡ ተደባልቆ ወደ መድረኩ በአንድ ጊዜ ስለመጣ ስጋት ስለነበረ ነው ቶሎ የተመለሱት ይባላልና እዚህ ላይ ምን ይላሉ ብዬ ለአቶ ረዳይ ጠይቄያቸዋለሁ። ምንም የሚያሰጋ ነገር አልነበረም፣ የመጡበት አላማም አሳክተው ተመልሷል ሲሉ መልሷል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ቀጣዩ ቅንብር ደግሞ ትላንት ለዛሬ ያስተረፍነው ነው። በዚህ እንሸጋገር።
ኤርትራ ላይ የተጣሉ ማዕቀቦችን ለማንሳት በዚያች ሀገር ተጨባጭ ለውጦች መካሄድ ይኖርባቸዋል ሲሉ አንድ ከፍተኛ የዩናይትድ ስቴትስ ዲፕሎማት አስገነዘቡ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ከትናንት በስቲያ ለኮንግረሱ በሰጡት የምስክርነት ቃል ነው ይህንን ያሉት። በዚሁ ረቡዕ ዕለት በተካሄደው የምስክሮች ቃል በተሰማበት መርሃ ግብር ላይ አንድ ኢትዮጵያዊ በወቅቱ የሀገራቸው ሁኔታ ላይ የሰጡትን አስተያየት አክለን ተከታዩን ዘገባ ይዘናል። በስፍራው የነበሩ ባልደረቦቻችን ሳሌም ሶሎሞንና ሶራ ሀላኬ ናቸው ተከታዩን ዘገባ ያጠናቀሩት። ሶሎሞን ክፍሌ ያቀርባል።
ከትላንት በስቲያ ረቡዕ የኢትዮጵያን ወቅታዊ ሁኔታ አስመልክቶ በዩናይትድ ስቴትስ ኮንግረስ የምስክርነት ቃል በተሰማበት ወቅት በአዳራሹ የነበሩ ሁሉ ከ20 ዓመታት በላይ በኢትዮጵያና ኤርትራ መካከል ለቆየው ጦርነት ሰላማዊ መፍትሄ በመገኘቱ ደስታቸውን ገልጸዋል። በሌላ በኩል ግን በራሷ በኤርትራ ውስጥ ያለው አጠቃላይ ሁኔታ ስጋት ያሳደረባቸው መሆኑን አንዳንዶቹ አስረድተዋል። የተባበሩት መንግስታት ድርጅት ከ2009 እንደ አውሮፓውያን ዘመን አቆጣጠር ጀምሮ ኤርትራ ላይ ማዕቀብ ጥሏል። ለምን? ኤርትራ ጽንፈኛውን የአልሻባብ ቡድን ትደግፋለች፣ ከጎረቤት ጅቡቲ ጋር የድንበር ንትርክ አላት በሚል መሆኑ ይታወቃል። ኮንግረስማን ክሪስ ስሚዝ በዚህ ወቅት ሲናገሩ ኤርትራ የዩናይትድ ስቴትስ ስትራቴጂያዊ ሸሪክ ልትሆን ትችላለች ብለዋል። በውጭ ጉዳይ መስሪያ ቤቱ አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በበኩላቸው የኤርትራን ዳግም ወደ አካባቢው ሀገሮችና የዓለሙ መድረክ ፖለቲካ ብቅ ማለት በደስታ እንደተቀበሉት ተናግረዋል። ናጊ ይህን ካሉ በኋላ ግን ኤርትራ ከዩናይትድ ስቴትስ ጋር ሊኖራት በሚችሉ የጋራ ግንኙነቶች ላይ ያጠላሉ ያሏቸውን ችግሮች አንስተዋል። ከእነዚህም ውስጥ አሜሪካውያን ዜጎችን አስራለች፣ ከሰሜን ኮሪያ ጋር የጦር መሳሪያ ስምምነት ሊኖራት ይችላል፣ እንዲሁም የሰብአዊ መብቶች አያያዟ አጠያቂ ናቸው የሚሉ ይገኙባቸዋል። ናጊ አክለውም
The United States has deliberately engaged with Eritrea in recent months with both these opportunities and concerns.
ዩናይትድ ስቴትስ ከቅርብ ወራት ወዲህ ጀምሮ በእነዚህ ጉዳዮች ላይ ከኤርትራ ጋር መነጋገር ጀምራለች። ያሉትን እድሎች በመጠቀም ስጋታችንን እናስረዳለን። በሌላ በኩል ደግሞ ከኢትዮጵያ ጋር የተደረሰው የሰላም ስምምነት ኤርትራ ከእንግዲህ በኋላ ህዝቧን ወታደራዊ ለማድረግ የምትጠቀምበትን ምክንያት ያስወግድላታል። በተለይ በኃይል እያስገደደች ላልተወሰነ ጊዜ የምታካሄደውን ወታደራዊ ምልመላ አገልግሎት ታስቀራለች። በዩናይትድ ስቴትስና ኤርትራ መካከል ያለው ግንኙነት አሁን ቢሻሻልም ግን የተጣሉባት ማዕቀቦች ከመነሳታቸው አስቀድሞ በዚያች ሀገር ውስጥ ለውጦች እየተካሄዱ ለመሆናቸው ተጨባጭ እርምጃዎች ሊወሰዱ ይገባል።
ዩናይትድ ስቴትስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባልነቷ ማናቸውንም ማዕቀብ ለማንሳት የሚደረሱ ውሳኔዎችን ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ ልታደርገው እንደምትችል ይታወቃል። ባሳለፍነው ረቡዕ በዩናይትድ ስቴትስ ኮንግረስ በኢትዮጵያ ወቅታዊ ሁኔታ ላይ በተካሄደው ያስረጀው ስብሰባ ሀገሪቱ ውስጥ እየተካሄደ ስላለው የፖለቲካ ለውጥ ከአሜሪካውያኑ ህግ አርቃቂዎችና ከፍተኛ ዲፕሎማቶች በተጨማሪ በኤችአር 128 የሕግ ረቂቅ ላይ በተባባሪነት የሰሩ ኢትዮጵያውያንም ተሳትፈዋል። የምስክርነት ቃላቸውን በወቅቱ ከሰጡት ኢትዮጵያውያን መካከል አንዱ ግሩም አለማየሁ ይባላሉ። አሜሪካን ዲቨሎፕመንት ካውንስል የተባለ ድርጅት ተወካይ ናቸው። በኢትዮጵያ እየተካሄደ ባለው ለውጥ የቀሩ ወደፊት የሚጠበቁም አሉ ያሏቸውን ይዘረዝራሉ።
ኢትዮጵያ ውስጥ ለ27 ዓመት ከዛም በፊት ኢንስቲትዩሽን ቢልድ ተደርጎ ያቅም ያሉን መንግስት ማለት ሁሉም ነው። አካውንታብሊቲ ክሮስ ቼክ የሚያደርግ የለም። መንግስት አለ፣ ሎ ኢንፎርስመንት ያሉት ወታደሩም ፖሊሱም የመንግስትን ነገር የሚያተገብር ብቻ ሆኖ ብዙውን ጊዜ ተቃውሞ፣ መሰደድ፣ ችግር፣ ርዛት የሀገራችን ጣጣ ሆኖ ብዙ ወገኖቻችን በየቦርደሩ ሲሾልኩ እያለቁ መጣ። ይህንን ማስቆም አለብን። ይህንን የምናስቆመው ይሄ የተጀመረው ለውጥ መቀጠል አለበት። ይሄ እንዲቀጥል የአሜሪካ መንግስት ባላቸው የኢኮኖሚክ ፓወር ያላቸውን ኤክስፒሪየንስ ሼር እያደረጉን ሀገራችን በየአካባቢው የሚከፈትበት መንገድ እንዲያመቻቹልን አሁን ለውጥ መጥቷል ብለን ይሄ ለውጥ ሰስቴይነብል መሆኑን ገና አላወቅንም። ምክንያቱም የነበረው የተገነባው ኢንስቲትዩሽን በሙሉ ተጠናቆ ያለቀ አይመስለንም። ስለዚህ ዶክተር አብይ ብለው እንደጠየቁን ምንድን ነው የምናረገው ሁላችንም ብለን ነው እንጂ መነሳት ያለብን። ከመንግስት ብዙ መጠበቅ የለብንም። አብረን ተባብረን ተረዳተን ይቺን ሀገር ከፍ የምናደርግበትን ከዚህ ኢኮኖሚክ ሄልፕ ቴክኒካል አሲስታንስ ማንፓወር አሲስታንስ ኢንፎርሜሽን ሼሪንግ የሚሆኑት የመሳሰሉትን ነገሮች እንድናሳድግ እንርዱን። ዋችፉ ላይ የወደቀ ሊነሳ የሚችልበት መንገድ ካለም ያንን እንደ ዋችፉ ላይ ሄልፕ አድርጉን ብለን የመጣ ነው። ዝም ብላችሁ ኢትዮጵያን እንዲሁ አተውብን ነው። እነሱም ሲረዱን ስለነበሩ ከጥንት ጀምሮም እስካሁን ድረስ ይህንን ኦፖርቹኒቲ ተጠቅመን ለነሱ አቤት ብለናል።
በዚህ ዕለት በዩናይትድ ስቴትስ ኮንግረስ የጦር ኃይሎች ንዑስ ኮሚቴ ሊቀመንበርም አሉ ስለሚባሉ የጸጥታና የምግብ እጥረት ችግሮች ተጠይቀው ማብራሪያና አስተያየት ሰጥተዋል።
On famine relief, our food for peace for Ethiopia is at 373
ረሃብን ለማስወገድ በተያዘ ጥረት ኢትዮጵያ ምግብ ለሰላም የተባለው መርሃ ግብር ተጠቃሚ ናት። 373 ሚሊዮን ዶላር ለዚህ ተግባር ተመድቧል። እዚያች ሀገር ውስጥ ረሃብ በተደጋጋሚና በተለያዩ ቦታዎች ይደርሳል። አንዳንዴ ቆላማውን ሌላ ጊዜ ደጋውን አካባቢ ያጥቅቷል። ሁሌም ታዲያ በቅድሚያ እየደረሰ መፍትሄ የሚሻው የዩናይትድ ስቴትስ ህዝብ ነው። ሲራዳ ቆይቷል። አሁንም እንቀጥላለን። የጸጥታውን ጉዳይ በተመለከተ ኢትዮጵያ ከፍተኛ ጥቅም የምትሰጥ ሸሪካችን ናት። ኢትዮጵያ በዚህ ረገድ የምትሰጠው ጥቅም በአካባቢው ሀገሮች ብቻ የተወሰነ አይደለም፣ መላ አፍሪካን ያዳርሳል። ኢትዮጵያ ከፍተኛ ቁጥር ያላቸውን ወታደሮቿን እያዋጣች በሰላም ጥበቃ ተልኮች ታሰልፋለች። ወታደሮቿ ደግሞ በሙያ ስነ ምግባር የታነጹ መሆናቸውን ተገንዝቤያለሁ። ሰላምና ጸጥታ በየአካባቢው በማስፈን ረገድ በእነርሱ ስለምንተማመን ግንኙነቶቻችን ይቀጥላሉ።
በቀደመው ዘገባ እንደተገለጸው በረቡዕ ያስረጀው ስብሰባ ላይ ኮንግረስማን ክሪስ ስሚዝ፣ ኮንግረስ ውመን ኬረን ባስ፣ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ እንዲሁም በኤችአር 128 የሕግ ረቂቅ ዙሪያ አስተዋጽኦ ያበረከቱ ኢትዮጵያውያን ተሳትፈዋል። የአካባቢው የሰብአዊ መብቶች ባለሙያዎችም ተገኝተዋል።
ሰሎሞን እና ሳሌም እና ሶራን እናመሰግናለን ለዘገባዎቹ። የተወሰኑ ደቂቃዎች አሉን። አሁን አንድ 10 ደቂቃ ይኖረናል ዝግጅታችን ሊጠናቀቅ። ጽዮን ተመልሳ መጣለች። ስለ ነገ የኦነግ አመራር አቀባበልና ተያያዥ ጉዳዮች ያለሽ ያገኘሽው ተጨማሪ መረጃ አለ? ጽዮን፣
እንግዲህ ቆንጅት እስካሁን ድረስ አንቺም እንደምታቂው የሪፖርተራችንን የሙክታር ጀማልን ሪፖርት እየጠበቅን ነበረ። በኢንተርኔት ምክንያት እስካሁን ሊደርሰን አልቻለም። ከቅድሙ ጋር የተያያዙ ጉዳዮች አሉ። እንደገለጽኩት ቅድም የመንግስት ባለስልጣናት፣ የመብት አራማጆች፣ ከጉዳዩ ጋር ተያያዥነት ያላቸው ሰዎች የተለያዩ መግለጫዎችን እየሰጡ ይገኛሉ። በማህበራዊ ሚዲያም ላይ ግጭቶቹ የተከሰቱበት አካባቢዎች ላይ የሚታዩ የወጣቶችን ሁኔታ ፎቶግራፍም ይለጥፋሉ። የተለያዩ መረጃዎችም ናቸው የሚሰራጩት። ይሄኛው በዚህኛው በኩል ያለው ቡድን የቀሰቀሰው፣ በዚህኛው ቡድን ያለው ነው የቀሰቀሰው የሚሉ ነገሮች ይሰራጫሉ። ለምሳሌ ሪፖርተር ጋዜጣ በድረገጹ ላይ እንዳስነበበው ወጣቶች ወደ አዲስ አበባ ከተማ በእንጨት የተጫኑ ማንነታቸው የማይታወቁ ወደ 700 የሚሆኑ በመኪና ተጭነው ሲገቡ ፖሊስ ቁጥጥር ስር ውለው ፖሊስ ጣቢያ አይቻቸዋለሁ የሚል ዘጋቢ ሪፖርት አውጥቷል። በተጨማሪም ደግሞ የፌዴራል አቃቢ ሕግ በቅርቡ የኦሮሚያ ፍትህ ቢሮ ውስጥ ቃል አቀባይ የነበሩትና በቅርቡ ወደ ፌዴራል ጠቅላይ አቃቢ ሕግ የመጡት አቶ ታዬ ደንዳ፣ እሳቸውም እንግዲህ ተደጋጋሚ ታስረው ነበር። እሳቸውም በፌስቡክ ገጻቸው ላይ ከግጭቱ ጀርባ የጸጥታ ችግር በቀንጅቦች ስፖንሰር አድራጊነት በቅጥረኞች ያነሳሱት መሆኑ ታውቋል የሚል በፌስቡክ ገጻቸው ላይ አስፍረዋል። አላማው ህዝቡን በማጋጨት ወደ ስልጣን መመለስ ነው። ቅጥረኞች ሰልጥነው ነው የተሰማሩት። ከዛም በላይ ደግሞ በሞተር ሳይክል፣ በቤት መኪናና በፒክአፕ ገንዘብ እየተከፈላቸው መሆኑን የአይን እማኞች ገልጸዋል ብለው አስፍረዋል። ረብሸኞቹ ከሌላ ቦታ ተመልምለው የመጡ ናቸው። የአዲስ አበባ ወጣት የለበትም። በብዙ ቦታዎች ደግሞ የአዲስ አበባ ህዝብ ግጭት እንዳይፈጠር ሲከላከል እንደነበር ታውቋል። የግጭት ፕሮጀክቱ ሙሉ ለሙሉ የተቀረጸ ነው። በተጨባጭ ማስረጃ ማረጋግጠናል። ባንዲራው ሽፋን ነው እንጂ መነሻ አይደለም የሚል ነገር አስፍረዋል። የጠየቁትም ነገር አለ። ረብሸኞቹ ፎቶ ቢነሱ ቪዲዮ ቢቀረጹና ለፖሊስ መረጃው ቢሰጥ ብለው እንግዲህ በዚህ በፌስቡክ ገጻቸው ላይ አስፍረዋል። እንደ ጠቀስኩት ከዚህ ግራ ቀኙን ለማነጋገርና መረጃ ለማምጣት የስልክ ችግር አልደረሰልንም።
ተሯሯጪ ነበር።
የፌዴራል ፖሊስ ኔትወርክ አልሰራልንም። የፌዴራል ፖሊስ ደግሞ ማምሻውን መንገድ ዝግ እንደሚሆን ዝርዝር አውጥቷል። አቀባበሉ የተሳካና ሰላማዊ ለማድረግ ከቦሌ አውሮፕላን ማረፊያ ጀምሮ መንገዶች ዝግ ይሆናሉ ብሎ ዝግ የሚሆኑትን መንገዶች እንግዲህ በዝርዝር አስፍሯል። እንደው ጠቀስ ጠቀስ ላድርጋቸው ለአድማጮቻችን መረጃ ለመስጠት ይጠቅማሉ በሚል እና ከቀድሞ ኢምፔሪያል ሆቴል ወደ ቦሌ አውሮፕላን ማረፊያ የሚወስደው መንገድ፣ ከቦሌ ሚካኤል ወደ ቦሌ ዓለም አቀፍ ማረፊያ የሚወስደው፣ ከኡራኤል ባምቢስ አብዮት አደባባይ ከአራት ኪሎ ብሔራዊ ቤተ መንግስት ወደ እስጢፋኖስ ቤተ ክርስቲያን፣ ካሳንቺስ ብሔራዊ ቤተ መንግስት ንግድ ማተሚያ ቤት፣ ቴድሮስ አደባባይ ኢሚግሬሽን፣ ሀራምቢ ሆቴል፣ ጎማ ቁጠባ ብሔራዊ ቲያትር፣ ሜክሲኮ ሰንጋተራ፣ ለገሀር ቂርቆስ፣ እነዚህ ቦታዎች ሀራምቤ ይዘጋሉ ይላል። እንግዲህ እንደሚታየው ትላንትናም የኦሮሞ ነጻ አውጪ ግንባር ቃል አቀባይ አቶ ቶሌራ አዳባል እንደገለጹት አቀባበሉ ዝግጅቱ የሚሆነው ከቦሌ አውሮማ ዓለም አቀፍ አውሮፕላን መስቀል አደባባይ ደርስና መስቀል አደባባይ ላይ የመንግስት ባለስልጣናትም የድርጅቱም አመራሮች ንግግር ያደርጋሉ። ዝግጅቱ የሚሆነው እንደሱ ነው። በእግር ጉዞ ይደረጋል የሚል ነገር ተናግረዋል። እንግዲህ መንግስትም የመብት አራማጆችም የኦሮሞ ነጻነት ግንባርም የሌሎች ፓርቲዎችም ግንቦት ሰባትንም ጨምሮ ትላንትና እየጠየቁ ያሉት ይሄ ዝግጅት በሰላም እንዲጠናቀቅ ሁሉም የበኩሉን ይወጣ፣ ከግጭት የሚተርፍ ነገር የለም ብጥብጥ እንጂ የሚል ነው። ቆንጆ
መልካም። እንግዲህ ከዚህ ቀሪውን ወደ በፌስቡክና በድረገጻችን ላይ ማግኘት ይቻላል። ጽዮን፣ በጣም አድርገን እናመሰግናለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የምሽቱ የቪኦኤ ርዕሰ አንቀጽ ሐተታውን የሚጀምረው ለምንድን ነው አንድ በተለይ ለሲቪሎች የሚሰጥ የውጭ እርዳታና የልማት እገዛ ላይ ትኩረት ሰጥቶ የሚንቀሳቀስ የዩናይትድ ስቴትስ መንግሥት መሥሪያ ቤት በሚሠራባቸው ሀገሮች የሃይማኖት ነጻነት ጉዳይ የሚያሳስበው ሲል በመጠየቅ ነው። እንደ ዩኤስኤአይዲ የሃይማኖት ነጻነትን የምናየው አሉ የዩኤስኤአይዲው አስተዳዳሪ ማርክ ግሪን፣ የምናየው እንደ አንድ እጅግ አስፈላጊ መንግሥታችን የሚከተለው ዜጎችን ያማከለ መርህ ነው። የሃይማኖት ነጻነት ሐሳብን በነጻነት ከመግለጽ፣ ከመሰብሰብ፣ ከመደራጀትና ከዘር ልዩነት ነጻነት ተለይቶ ሊታይ አይችልም ሲሉም ባለሥልጣኑ አክለዋል። ይበልጥ አሳማኙ ምክንያት ግን ለተዘነጉ ወገኖች የሚሰጠውን የልማትና የሰብአዊ እርዳታ በትክክል በማድረሱ ረገድ ብዙውን ጊዜ ከዩኤስኤአይዲ ጋር የሚሰሩት ሃይማኖትን መሠረት አድርገው የሚንቀሳቀሱ ድርጅቶች ናቸው። ሃይማኖትን መሠረት ያደረጉ ድርጅቶች ናቸው በአብዛኛው የተዘነጋ ማኅበረሰብ ውስጥ አመኔታ የሚያገኙት ብለዋል የዩኤስኤአይዲው አስተዳዳሪ ማርክ ግሪን። የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ በመቀጠልም በሌላ በኩል በሃይማኖት ላይ የሚደረግ ጭቆና አዘውትሮ ሁከቶችን ይቀሰቅሳል፣ ለጭቆናም ምክንያት ይሆናል። አንዱን ማኅበረሰብ ከሌላው አብልጦ ማየት አልፎም አንድን ሕዝብ በጠቅላላው ማሰቃየት የሚመጣው በዚሁ ምክንያት ይሆናል ብሏል። ለዚህም አንዱ ማሳያ አይሲስ የሚፈጽመው ግፍ በቂ ይሆናል። ዩኤስኤአይዲ ውስጥ የሃይማኖት ነጻነት የሚታየው እንደ አንድ አብይ የሰብአዊ መብቶች ነጻነት ነው። በመሆኑም በሃይማኖት ነጻነት ላይ የጥላቻ ንግግሮችን የሚያደርጉና በተለያዩ እምነት ተከታዮች መካከል ሁከት የሚቀሰቅሱ ኃይሎችን ጥረቶች ለማክሸፍ የሚካሄዱ መርሃ ግብሮችን እንረዳለን። ይህን የምናደርገውም የሃይማኖት ነጻነቶችን የሚያስጠብቁና የሚያጠናክሩ ሕግጋት ተግባራዊ እንዲሆኑ እንዲሁም ለሕግጋቱ ተግባራዊነት ጥብቅና የቆሙ የሲቪክ ማኅበረሰቦችን ችሎታም ለማሳደግ ጭምር ነው ሲሉ የዩኤስኤአይዲ አስተዳዳሪው ማርክ ግሪን የተናገሩትን ጠቅሶ ርዕሰ አንቀጹ ሐተታውን ይቀጥላል። ዩኤስኤአይዲ በአሁኑ ወቅት መንግሥታዊ ካልሆኑ ድርጅቶችና የሲቪክ ማኅበረሰብ ሸሪኮቹ ጋር ያለውን ግንኙነት ሰላጭ ለማድረግ የለውጥ ሂደቶችን በማካሄድ ላይ ነው። በተመሳሳይም የሚታዩ የሃይማኖት አለመቻቻሎች ወደ ከፋ ደረጃ ከመሸጋገራቸው በፊት በሚሠራባቸው ሀገሮች ውስጥ ከሲቪክ ማኅበረሰቡ አቅምና የመንግሥታቱን ፖሊሲዎች ያካተቱ አንዳንድ እርምጃዎችን በመውሰድ ላይ ነው። በመጨረሻም ዩኤስኤአይዲ ከሸሪኮቹ ጋር በመሆን ቀድሞም በታሪክ ተሳስረው በቆዩ ብሔረሰቦችና ሃይማኖቶች መካከል አንድነትን ለማጠናከር በመሥራት ላይ ነው ሲሉ የድርጅቱ አስተዳዳሪ ማርክ ግሪን የተናገሩትን ጠቅሶ የአሜሪካ ድምፅ ራዲዮ ሐተታውን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የኛም ፕሮግራም እየተጠቃለለ ነው። ርዕሰ አንቀጹ ብቻ አይደለም።
እውነት ነው። አሁን አንድ ደቂቃ ነው የቀረው።
መልካም። ነገ ደግሞ የኦነግ አመራር አዲስ አበባ ሲገቡ ያለው ሁኔታ በተጨባጭ ለማቀረብ እንሞክራለን። ዛሬ ጽዮን ጥሩ ቅንብር ከዛም በኋላ አግኝታለች።
ስልኮችም ቢያስቸግሯት
ችም አልተባበሩም። ሙክታርም የሞከረ ነበር በተለይ በዚህ ጉዳይ ለመስራት አልተቻለም። ነገ እንግዲህ ከዜናው ጀምረን ሌሎችም ዘጋቢዎቻችን ስልኩ ከተባበረ ከባለስልጣናትም የሚያገኙትን መረጃ ይዘው ሰፋ ያለ ነገር ለማቀረብ እንሞክራለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ያስተናገድናችሁ አዲሱ አበበና
ቆንጂት ታዬ ነን። ፕሮግራማችንን የመራችሁ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ቮይቴክ ዞርኛክ ነው።
ጎበዝ ነሽ ስሙን ማወቅሽ። የትግርኛ ፕሮግራም ይቀጥላል ከኛ በኋላ። ደህና ደሩ አድማጮች፣
እናመሰግናለን። ደህና ደሩ።